The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 15 ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን፣ እንደምናመሻችኋል የተከበራችሁ አድማጮቻችን። የምናስተናግዳችሁ እኔ አዲሱ አበበና
ቆንጂት ታዬ ነን። ዶናልድ ትራምፕ የሪፑብሊካን ፓርቲውን እጩነት በይፋ ተቀበሉ። ጉባኤው ተጠናቋል።
I humbly and gratefully accept your nomination for the presidency of the United States.
ለዩናይትድ ስቴትስ ፕሬዝዳንትነት እንድወዳደር የጣላችሁብኝን ኃላፊነት ከምስጋና ጋር በትህትና እቀበላለሁ።
ባልደረባችን ሰሎሞን አባተ ከጉባኤው ከተጠናቀቀበት ከክሊቭላንድ ኦሃዮ በምሽቱ አብይ ርዕስ ዝርዝሩን ይዞ ይቀርባል። ዶናልድ ትራምፕ ማን ናቸው? የህይወት ታሪካቸውን የሚዘረዝር ዘገባም ይኖረናል። ከአዲስ አበባ ከደረሱን ዘገባዎች ደግሞ
የብዙሃን አስተሳሰብ ያላት ሀገር እንደመሆኑ አመጠር ብዙሃን አስተሳሰቦች የሚስተናገዱበት መድረክ፣ ወርክሾፖች፣ ጥናቶች፣ ምሁራን የሚሳተፉበት፣ የሀገር ሽማግሌዎች የሚሳተፉበት፣ ያገባኛል የሚል የኢትዮጵያ አካል በሙሉ የሚሳተፍበት መድረክ መዘጋጀት አለበት።
የኢዴፓ ፕሬዝዳንት ዶክተር ጫኔ አለው ከበደ ናቸው። መድረክም መግለጫ አውጥቷል። በመጽሔት ክፍለ ጊዜ ይቀርባሉ።
ንጉሱ ታምሬ ፕሮግራማችንን ይመራል። የቴክኒክ መሐንዲሱ ኦድሬስ ሪገስ ነው። ወደ ዓለም ዜናው እናልፋለን።
ሪፐብሊካን ፓርቲውን ተወክለው ለዩናይትድ ስቴትስ ፕሬዝዳንትነት እንዲወዳደሩ የፓርቲውን ቡራኬ ያገኙት ቢሊየነሩ ተወዳዳሪ ዶናልድ ጄ ትራምፕ ይህንኑ ይሁንታ ትናት ማታ በኦፊሴል ተቀብለዋል።
I humbly and gratefully accept your nomination.
ቀደም ሲል እንዳሰማነው መረጣችሁኝ ወይም የጣላችሁብኝ ኃላፊነት በታላቅ ትህትና በአክብሮት ተቀበላለሁ ነው ያሉት ትራምፕ። በእኔ አመራር አሜሪካ የሕግ የበላይነት የሰፈነባት አገር ትሆናለች ያሉት ትራምፕ ይህን ጉባኤ ስናካሄድ እንኳ አሜሪካ ከፍተኛ ነውጥ ውስጥ ነች ሲሉም ተደምጠዋል። እናም አሉ ዶናልድ ትራምፕ፣ ይህን ወቅታዊ የአገራችንን ችግር ያላጤነ ፖለቲከኛ የአገሪቱ መሪ ለመሆን ማሰብም የለበትም። ሚስተር ትራምፕ የፓርቲያቸውን ውክልና መቀበላቸውን ለመግለጥ ወደ መድረኩ ሲገቡ ረዘም ያለ ንግግር በማድረግ ያስተዋወቀቻቸው ትንሿ ሴት ልጃቸው ኢቫንካ ትራምፕ ነበረች። አባቷን አጀግና ያቀረበችው ኢቫንካ ከእርሳቸው የሥራ ክቡርነትና ሥነ ምግባርን እንደተማረችም ተናግራለች። ዶናልድ ትራምፕ ዝነኛ ነገር ግን በደንብ ያልታወቁ መሆናቸውን የተናገረችው ኢቫንካ አባቷ ለሰው አዛኝ፣ ለሠራተኞቻቸው መብት የቆሙ መሆናቸውንም ገልጣ ከእንግዲህ ደግሞ ለአገራቸው ይሟገታሉ ብላለች። ዶናልድ ትራምፕ ትናንት ማታ ያደረጉት ንግግር አንድ ሰዓት ከ15 ደቂቃ የፈጀ የፓርቲው ውክልናን ተቀብያለሁ ለማለት ከ40 ዓመታት በኋላ ለመጀመሪያ ጊዜ የተደረገ ረዥም ንግግር ነው ተብሏል። ንግግራቸው ረዥም ሰዓት ይፍጅ እንጂ ታዲያ አንድም ተጨባጭ የሆነ የፖሊሲ ለውጥ ሐሳብም አላቀረቡም በማለት ተቃዋሚዎቻቸው ወዲያውኑ በሐሳብ ነግደዋቸዋል።
ቀደም ሲል እንዳልነው ሶሎሞን አባተ በስፍራው ነው የከረመው፣ ዝርዝሩን ያቀርብልናል። ዋይት ሀውስ ዛሬ አርብ ይፋ ባደረገው መግለጫ መሰረት የዩናይትድ ስቴትሷ የብሔራዊ አማካሪ ሱዛን ራይስ በመጪው መስከረም ቻይና ውስጥ ከሚካሄደው የጂ 20 ጉባኤ ቀደም ብለው በቀጣዩ ሳምንት ወደ ቤዥንግና ሻንጋይ ይጓዛሉ። የዋይት ሀውስ መግለጫ አክሎም ፕሬዚደንት ባራክ ኦባማ በቻይናው በኢንዱስትሪ የበለጸጉ ሀገሮች ጉባኤ ላይ ከመገኘታቸው አስቀድሞ ሚስስ ራይስ ቤጂንግ ውስጥ የመንግስቱን አማካሪ ያንግ ጄቺን ጨምሮ ከሌሎችም ከፍተኛ የመንግስት ባለስልጣናት ጋር ተገናኝተው በሁለቱ ሀገሮች የጋራ ግንኙነቶች፣ በክልላዊና ዓለም አቀፋዊ ጉዳዮች ላይ ይወያያሉ ብሏል። ሻንግሃይ ውስጥ ደግሞ የዩናይትድ ስቴትስ የንግድ እንቅስቃሴ ስለሚካሄድበት ሁናቴ ከግል የንግድ ተቋማት ኃላፊዎች ጋር ይወያያሉ ተብሏል። ሱዘን ራይስ በቻይና የሚያደርጉት ቆይታ እንደ አውሮፓውያን አቆጣጠር ከመጪው ሐምሌ 24 እስከ 27 የሚዘልቅ ሲሆን ይህም በቅርቡ ከዩናይትድ ስቴትስ ጋር በቻይና ባህር ዙሪያ ከተቀሰቀሰው ውጥረት ወዲህ የከፍተኛ ባለስልጣን ጉብኝት መሆኑም ታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የቀድሞው የአንድነት ፓርቲ የህዝብ ግንኙነት ኃላፊ የአቶ ሀብታሙ አያሌው በሕክምና ጉዞ ጥያቄ ዙሪያ አቃቤ ሕግ ቀርቦ የቃለ ክርክር እንዲያደርግ ጠቅላይ ፍርድ ቤት ትእዛዝ ሰጠ። ፍርድ ቤቱ ተለዋጭ ቀጠሮም አድርጓል። መለስካቸው አማ ነው ችሎቱን የተከታተለው።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ የአቶ ሀብታሙ አያሌውን ጉዳይ በቅርብ ለሚከታተሉት ለባለቤቱ ለወይዘሮ ቤተልሔም አዛናውና የቅርብ ወዳጁና የቀድሞ አንድነት አመራር አባል ለነበረው አቶ ዳንኤል ሽበሺ በጉዳዩ ላይ ፍርድ ቤቱ ትእዛዝ እንደሰጠ ገልጾላቸው ትእዛዙን ከመዝገብ ቤት እንዲወስዱ እንደነገራቸው ለቪኦኤ ገልጸዋል። ትእዛዙም አቃቤ ሕግ አቶ ሀብታሙ አያሌው ባቀረበው ለሕክምና ወደ ውጭ የመጓዝ ጥያቄ ላይ የቃል ክርክር እንዲያደርግ እንደሆነም አብራርተዋል። አቶ ዳንኤል ሽበሽ እንዳብራራው ከሆነ ፍርድ ቤቱ ከዚህ በፊት በችሎት እንዳስታወቀው የቦርድ ውሳኔው ይምጣ እንጂ ወዲያው ውሳኔ እንደሚሰጥበት ነግሯቸው ነበረ። አክሎም ይኸው ፍርድ ቤት መጀመሪያ አቶ ሀብታሙ የተጣለበት የጉዞ እግድ ተነስቶለት ለሕክምና ወደ ውጭ እንዲሄድ ሲጠይቅ ሕክምና በውጭ አገር ብቻ የሚከናወን መሆኑን የሚያረጋግጥ የሐኪም ማስረጃ እንዲያመጣ ታዞ ይህንን ማስረጃ ማቅረቡን አስታውሷል። ይሁንና ፍርድ ቤቱ እንደገና የሐኪሞች ቦርድ ፊርማ ያለበት ማስረጃ እንዲያቀርብ ታዞ ይህንንም እንዳሟላና ይህም ተሟልቶ በተለያዩ ምክንያቶች ሲጓተት መቆየቱን በምሬትና በመገረም ገልጿል። አቶ ዳንኤል ጨምሮ እንዳስረዳው ከሆነ አቃቤ ሕግ በዚህ ጉዳይ ላይ እስከ ዛሬ አንድም ቅሬታ አላቀረበም። ፍርድ ቤቱ በጉዳዩ ላይ የአቃቤ ሕግን የቃል ክርክር ለመስማት ለሐምሌ 19 ቀን 2008 ዓ.ም ቀጠሮ ቆርጧል። አቶ ሀብታሙ አያሌው አስቸኳይ የሕክምና እርዳታ ካላገኘ በሽታው ይበልጥ ሊወሳሰብና ሕክምናውንም ይበልጥ አስቸጋሪ እንደሚያደርገው ሐኪሞች አስጠንቅቀዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የቱርክ ፕሬዚዳንት ሪሴፕ ታይብ ኤርዶጋን በዚህ ሳምንት ውስጥ ይፋ ያደረጉት የአስቸኳይ ጊዜ አዋጅ ወደ 60 ሺህ ሰዎችን ከሥራ ያባረሩበትን ምንጠራ የበለጠ እንዲገፉበት ያስችላቸዋል ተባለ። መባረሩና ምንጠራው በአብዛኛው ያነጣጠረው ነዋሪነታቸው እዚህ ዩናይትድ ስቴትስ ፊላደልፊያ ክፍለ ሀገር ውስጥ በሆነው በመንፈሳዊው በታዋቂውና በሀብታሙ የቀድሞ ኢማም በፌቱላ ጉለን አባላት ላይ መሆኑም ታውቋል። ጉለን ላለፉት 17 ዓመታት እግራቸው የቱርክ ምድር ረግጦ አያውቅም። ስማቸው ግን በኤርዶጋን ደጋፊዎች መካከል ከፍተኛ ሽብርን እንደቀሰቀሰ ነው። ለፕሬዚዳንት ሪሴፕ ኤርዶጋን እኛ አለንለት፣ በመላእክት እቅፍ ውስጥ እንዲኖርም እንጸልያለን፣ ፌቱላ ጋሌን ግን ገደል ሊገባ ይችላል ሲሉ አንዲት የቤት እመቤት ለፕሬዚዳንቱ በተካሄደ የድጋፍ ሰልፍ ላይ መናገራቸው ተደምጧል። የቱርኩ መሪ ባለፈው ሳምንት የመፈንቅለ መንግሥት ሙከራ ውስጥ የጉሌን እጅ እንዳለበት ይጠረጥራሉ። ተንታኞች እንደሚሉት ፕሬዚዳንት ኤርዶጋንና ጉለን ሁለቱም አክራሪ ያልሆነ እስልምናን የሚያራምዱና ከጊዜ በኋላም ቱርክን ከሃይማኖታዊ ስርዓት ነጻ ለማድረግ የሚጥሩ ሸሪኮች ናቸው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጋሻሞ በሚባል የሶማሊያ ክፍለ ግዛት ጂማኦ ዱብቲ በምትባል ከተማ 21 ሶማሊያውያን በኢትዮጵያ ፖሊሶች መገደላቸውን በመቃወም ዩናይትድ ኪንግደም ውስጥ የሚኖሩ ሶማሊያውያን በዛሬው ዕለት ለንደን በሚገኘው የኢትዮጵያ ኤምባሲ ደጃፍ የተቃውሞ ሰልፍ ማድረጋቸውን ከአሜሪካ ድምጽ የሶማልኛ አገልግሎት የደረሰን ዜና አስረድቷል። የሰልፉ ዓላማ በግድያው ተጠያቂዎች ለፍርድ እንዲቀርቡና ስለ ድንገቱም የኢትዮጵያ መንግስት ማብራሪያ እንዲሰጥ ለመጠየቅ መሆኑን ከሰልፉ ተካፋዮች አንዱ አሊ ሳአድ አብድልቃዲ እንዲህ ሲሉ አስረድተዋል።
መግዓዩ ሐለጅናሃ ሙጃሂድ حسين عبد الغادر وحن كنت سنهاي
እንደ አውሮፓውያን አቆጣጠር ሰኔ 5 ቀን ጂማው ዱብቲ ላይ ስለተፈጸመው ፍጅት ተቃውሟችንን ለመግለጽ ነው የመጣነው። ያለነው ንጻ ሀገር ነውና የሚሰማንን እየተናገርን ነው ሲሉ ነው የተሰሙት አሊ ሳኢድ።
አማጋየው ሐሊራዳ ሳህል ዩሱፍ አሊ ወሐናና ሃይ ዳት ንንከሚዳ ዳት ከየው ዱዳ حقوق ذا بني ادم ك
ሳህል ዩሱፍ የሚባሉት እኚህኛው ሌላ የሰባዊ መብት ተሟጋች የሆኑት ደግሞ የኢትዮጵያ መንግስት ስለ ግድያው ማብራሪያ እንዲሰጥ በመጠየቅ ያቤቱታ ደብዳቤ ፈርመናል። ደብዳቤውን ወደ ሄጉ ዓለም አቀፍ የወንጀል ፍርድ ቤት ICC እናቀርባለን ማለታቸውን ዘገባው ጠቅሷል። ፋራህ አሊ የሚባሉና በሰልፉ ለመካፈል ከበርኒንግሃም ወደ ለንደን የተጓዝኩ ነኝ ያሉ ተሳታፊ በበኩላቸው ግድያው የተፈጸመበት ቦታ የትውልድ ከተማቸው መሆኑን ገልጸው ከተገደሉት መካከል ልጆች፣ አረጋውያንና ነፍሰ ጡር ሴቶች አሉባቸው ማለታቸው ተጠቅሷል። በረመዳን የመጀመሪያው ቀን የተፈጸመውን ጥቃት ያደረሱት የኢትዮጵያ የክልል 5 ፖሊሶችና ልዩ ፖሊስ ኃይሎች ናቸው ማለታቸውንም ዘገባው አስታውቋል። በለንደን የኢትዮጵያ ኤምባሲን ምላሽ ለማግኘት የሶማሊኛ ቋንቋ ክፍል ጥረት አድርጎ ነበር እንዳልተሳካለት ገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America. አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 15 ምሽት ፕሮግራም ነው። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። ዶናልድ ትራምፕ እጩነታቸው ይፋ ሆነ። የሪፐብሊካን ፓርቲው ጉባኤም ተጠናቀቀ።
መድረክና ኢዴፓ ያወጧቸውን መግለጫዎች የያዙ ዘገባዎች ይኖሩናል።
ከመደበኛ የአርብ ፕሮግራሞች መካከል አፍሪካ በጋዜጦች ይቀርባል። በወቅታዊ ርዕሰ ጉዳይ ላይ የሚያዋየው ሰጣ ገባ ወደ ነገ ቅዳሜ ተላልፏል።
አሁን ወደ ምሽቱ አብይ ርዕስ እንሻገራለን። የዩናይትድ ስቴትስ ሪፐብሊካን ፓርቲ እጩ ፕሬዚደንት ዶናልድ ትራምፕ ይህንን ስርዓት የኔን ያህል የሚያውቀው የለም፣ የምጠግነውም እኔ ብቻ ነኝ አሉ። እጩ ትናንት ባደረጉት የምርጫ መቀበያ ንግግራቸው ከሌሎች ሀገሮች ጋር ከእንግዲህ የወል ውል የሚባል ነገር አይኖርም ብለዋል። ሰሎሞን አባተ ዘገባ አለው።
የክሊቭላንድ ኦሃዮ ኩዊንሎንስ ግዙፍ የስፖርት አዳራሽ እስከ አፍንጫው ማለት እስኪቻል ሞልቷል። ሐሙስ ሐምሌ 14 2008 ዓመተ ምህረት በልጃቸው በኢቫንካ ትራምፕ እጅግ የተሽሞነሞነ አቀራረብ የማስተዋወቂያ ንግግርና ግብዣ የሪፐብሊካን ፓርቲው እጩ ፕሬዚደንት ዶናልድ ጆን ትራምፕ ወጡ። ጥቁር ሙሉ ልብስ፣ ነጭ ሸሚዝ፣ ባለ ቀይና ነጭ ሰረዞች ክራቫት፣ ኮራ ከአንገታቸው ቀና ጀነን ብለው የሚራመዱ፣ እርምጃቸውን ለመቀያየር የማይጣደፉ፣ እጩነታቸውን ላላወቀ ክቡር ፕሬዚደንት እርሳቸው ስለመሆናቸው ጥርጣሬ አይገባውም። ኢቫንካን በአባትነት ስመው ከወደ ወገቦቿ ቸብ ቸብ አድርገው ከመድረክ አሰናበቱና መናገሪያው ላይ ጠቅላይ አዛዡ እርሳቸው ሆኑ፣ ዶናልድ ጆን ትራምፕ።
I humbly and gratefully accept your nomination for the presidency of the United States
presidentነት እንድወዳደር የጣላችሁብኝን ኃላፊነት ከምስጋና ጋር በትህትና እቀበላለሁ።
በሪፐብሊካኑ ሉካን ጢም ብሎ የሞላው ግዙፍ የስፖርት ግጥሚያዎች መመልከቻ አዳራሽ በጭብጨባ በሆታና በሁካታ ተሞላ። እንግዲህ ዶናልድ ትራምፕ ታሳቢ አይደሉም፣ ሙሉ የፓርቲው እጩ እንጂ። ዘመቻውም የትራምፕ አይደለም፣ የፓርቲው እንጂ። መርሁ አሜሪካን መልሰን ሀያል እናድርግ፣ እንግዲህ የትራምፕ አይደለም፣ የፓርቲው እንጂ። ከዚህ ጊዜ ጀምሮ እስከ ፊታችን ጥቅምት 29 ትራምፕ የሚሮጡት የሪፐብሊካን ፓርቲውን ማሊያ ቁጥር 1 ለብሰው ነው። ማሊያ ቁጥር 2 የተመዘገበው በማይክ ፔንስ ስም ነው። ምክትላቸው የፖለቲካ ምርጫው ውድድር ሩጫ ነው ስሙ በዚህ ሀገር ቋንቋ። አሁን ትራምፕና የሩጫው ተዳባያቸው የሚሮጡት አሜሪካን ፍርአት ለማስያዝ የተደላደለ መንገዷ ላይ መልሶ ለማውጣት ነው።
ለጋስና እንግዳ በጸጋ ተቀባይ ሀገር እንሆናለን። ነገር ግን የህግና የፍርአት ሀገርም እንሆናለን።
አሜሪካ ዛሬ ቀውስ ውስጥ ነች። በእጩ ፕሬዚዳንት ትራምፕ አባባል ዙሪያ ገባዋን
The problems we face now poverty and violence at home war and destruction abroad
ዛሬ እየተጋፈጥን ያለናቸው ችግሮች በሀገር ውስጥ ድህነትና የአመጻ ተግባር በውጭ ጦርነትና ውድመት እንደቀጠሉ ሊዘልቁ የሚችሉት እኛ እነርሱን በፈጠሯቸው ፖለቲከኞች ላይ መተማመናችንን እስካላቆምን ብቻ ነው።
በግብጽና በሊቢያ ስለተፈጠረው ችግር፣ ኢራቅና ሶሪያ ውስጥ ስላሉት የሁከትና የሽብር አድራጎቶች፣ ኢራንና የዓለም ሀያላን ስለገቡበት የኒኩሌር መርሃ ግብር ውን የዲሞክራቲክ ፓርቲውን ታሳቢ እጩ ፕሬዚደንት ሂላሪ ክሊንተንን ተጠያቂ አድርገዋል። ሂላሪ ክሊንተን ማለት አሉ ዶናልድ ትራምፕ ሞት ውድመትና ደካማነት ማለት ነው። እናም አሉ ትራምፕ ለዚህች ሀገር መድህኗ እኔ ብቻ ነኝ።
Nobody knows the system better than me, which is why I
ይህን ፍርአት ከኔ በተሻለ ሁኔታ የሚያውቀው ማንም የለም። ስለዚህም እኔ ብቻ ነኝ ላስተካክለው የምችለው።
በዚህች ሀገር የተናጋውን ፍርአት ሁሉም ቦታው ላይ የምመልሰውም እኔው ብቻ ነኝ አሉ እጩ ፕሬዝዳንት ትራምፕ።
In this race for the White House, I am
በዚህ ለዋይት ሃውስ በሚደረግ ሩጫ ውስጥ የህግና የፍርአት እጩ እኔ ነኝ።
እስላማዊ መንግስት ቡድንንም እንደሚያጠፉ ዝተዋል።
We are going to defeat the barbarians of ISIS.
አረማውያኑን አይሲስን እናሸንፋለን። የምናሸንፋቸው ደግሞ አሁኑኑ ነው።
ዶናልድ ትራምፕ ትናንት ካነሷቸው አነጋጋሪ ምጥቦች አንደኛው የተመሳሳይ ጾታ ፍቅረኞችና ጾታቸውን የለወጡ ሰዎች ጉዳይ ጆሮ የሚያስቀና ነበር።
As your president, I will do everything in my power to protect our LGBTQ citizens.
የተመሳሳይ ጾታ ፍቅረኞችና አንዳቸውን የሆኑ ወይም ስላለመሆናቸው እርግጠኛ ያልሆኑ ሰዎቻችንን ደህንነት ከጥቃት ከመንፈስ መጎዳትና ከውጭ የአስተሳሰብ ጫና ልጠብቃቸው እንደ ፕሬዝዳንት ማድረግ የምችለውን ሁሉ አደርጋለሁ።
ይህ የተመሳሳይ ጾታ ፍቅረኞች ጉዳይ በወግ አጥባቂዎቹ ሪፐብሊካን ውስጥ ትልቅ ክርክርና ጭቅጭቅ የሚካሄድበት፣ ይበልጥ ነጻነት ካለው ለዘብተኛው ዲሞክራቲክ ፓርቲ ጋር ደግሞ የሙግትና የትንቅንቅ የአጀንዳ ነጥብ ነው። እንግዲህ ትንቅንቁ ሳይቀጥል አይቀርም። ትራምፕ ያንን ብለው የሰውን ጭብጨባ አደመጡና እንደ ሪፐብሊካኖች በዚህ ጉዳይ ማጭብጨባችሁ አስደስቶኛል አሉ። ሌላው የአሜሪካ ፖለቲካ የፍጥጫ መድረክ የፍልሰት ጉዳይ ነው።
We must immediately suspend immigration from any nation that has been compromised by terrorism.
በሽብር ፈጠራ ከተደፈረ ማንኛውም ሀገር የሚነሳን ፍልሰት ለጊዜው እናቆማለን። አንዳች መስራቱ የተረጋገጠ መላስ እስኪገኝም ስደተኞችን አገራችን ውስጥ አንፈልጋቸውም።
ከጎረቤታቸው ሜክሲኮ ጋር ሊያፋጥጣቸው የሚችለውም ይኸው የፍልሰት ጉዳይ በትራምፕ አስተዳደር መፍትሄ እንደሚያገኝ ተናግረዋል።
We are going to build a great border wall.
ህገወጥ ፍልሰትን ወንበዴዎቹን ሁከትን ለማስቆም ስንል ታላቅ የወሰን ግንብ እናቆማለን።
እጩ ፕሬዚደንት ዶናልድ ትራምፕ የተራዘመና ሁሉን አቀፍ ንግግራቸውን በቋሚው መፈክራቸው አጠናቀቁ።
We will make America strong again. We will make
አሜሪካን መልሰን ጠንካራ እናደርጋታለን። አሜሪካን መልሰን እናኮራታለን። አሜሪካን መልሰን ደህንነቷ የተጠበቀ እናደርጋታለን። አሜሪካን መልሰን ኃያል እናደርጋታለን። አምላክ ይባርካችሁ። እወዳችኋለሁ።
የዶናልድ ትራምፕ የትናንት ንግግራቸው እንደወትሮው ውረፋና ስድብ አልነበረውም። አሜሪካ ደርሶባታል ለሚሉት አበሳ ሁሉ ሂለሪ ክሊንተንን ተጠያቂ ቢያደርጉም አንድም እንኳ የዘለፋ ቃል አልወጣቸውም። እንዲያውም አንዴ ሰው በቁጥጥር ስር ተዋል፣ ትታሰር፣ ትታሰር እያለ ሲጮህ ጣታቸውን ቀስረው ዝም አሰኙትና ጥቅምት 29 እናሸንፋት አሉ። በቃ ከ41ኛው የሪፐብሊካን ፓርቲ ጉባኤ ለአሜሪካ ድምፅ ሰለሞን አባተ ነኝ። ክሊቭላንድ ኦሃዮ።
የሰማችሁት የምሽቱን አብይ ርዕስ ነበረ። ሰለሞን አባተን እናመሰግናለን። እኚህ ሰው ትራምፕ እንደምን ለዚህ በቁ? በዝግጅታችን የኋለኛው አጋማሽ ላይ የህይወት ታሪካቸውን የሚተነትን ዘገባ ይኖረናል። ወደ መጽሔት ክፍለ ጊዜ ዘገባዎች እንለፍ።
እንደ መድረክ እምነት የጎንደሩን ግጭት ያስከተለው መንግሥት በሕገ መንግሥቱ አግባብ መልስ አለመስጠቱና ሕዝቡን አለማሳመኑ ነው። እስክንድር ፍሬው ዘገባ አስተላልፏል።
ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዛሬ ያወጣው መግለጫ የተለያዩ ወቅታዊ ጉዳዮች የተዳሰሱበት ነው። በተለይ መንግሥት ሕገ መንግሥቱን ባለማክበሩ ተፈጠሩ ወይም ተባባሱ ባላቸው ችግሮች ላይ አተኩሯል። በዚህ መንገድ ከተከሳቸው አንዱ ደግሞ ሰሞኑን በጎንደር ከተማ የተከሰተው ግጭት ነው። የመድረክ መግለጫ እንዳለው የዜጎች ሕይወት በከንቱ የጠፋው ከሕዝቡ ሲነሳ የነበረው ጥያቄ ተገቢውን ትኩረት ባለማግኘቱ ነው። የተፈጠረውን ሁኔታ ያስከተለው መንግስት ከህዝቡ ለሚነሱ ጥያቄዎች በሕገ መንግስቱ አግባብ ፈጥኖ መልስ አለመስጠቱና በጉዳዩ ላይ ህዝቡን አለማሳመኑ ነው ብለዋል። ለረጅም አመታት የፓርላማ አባል ሆነው ያገለገሉት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ምን ማለት እንደሆነ ለቪኦኤ ያብራርተዋል።
በዚህ አካባቢ ጥያቄዎች ሲነሱ እንደነበረ ለማንም የኢትዮጵያን ሁኔታ ለመከታተል ሰው እንግዳ አይደለም፣ አዲስ ሊሆን አይችልም። ማለት ከጎንደር ሰሜን ባሉ አካባቢዎች በወልቃይት ጠገዴ በክልል ጥያቄ ነት የምንነሳ እኔ ከሽግግር መንግስት ጊዜ ጀምሮ የምንነሱ ጥያቄዎች ያጋጥሙኛል። የዚህ አካባቢ ተወላጆች የሆኑት እናንተ ዝም ብላችሁ ታላችሁ፣ እናንተ ለጎንደር ህዝብ ጥያቄ ዋጋ ሰጡትም ምናምን የሚሉኝ የዛሬ ሳይሆን ከሽግግር የዛሬ 5 ዓመት ጀምሮ የምሰማው ጉዳይ ነው። አንዳንዴ የክልል ጉዳይ ይሆናል። አሁን ደግሞ ከቅርቡ ስንሰማ የማንነት ጥያቄ የሚባለውን እየሰማን ነው።
እናም መንግስት ጉዳዩን ተመልክቶ በሰላማዊ መንገድ እልባት ሊሰጠው ይገባ እንደነበር ነው የመድረኩ ሊቀመንበር ያብራሩት።
በሕገ መንግስቱ አግባብና የሕግ የበላይነትን በተላበሰ ሁኔታ ያለው መንግስት ፍትሐዊ የሆነ መልስ ሊሰጥ ይገባል። ጉዳዩን ዝም ብሎ ያላበሰ ምን እያለ መቆየት አለበትም። ያ ነው ሁኔታዎች እየተካረሩ ወደ መታኮስ ድረስ የሚያደርሱ። እኔ በየትኛውም ወገን ሰው ሞተ ቢባል ያው ዜጋ ነው የሚሞተው። ጸጥታ አስከባሪ ነው ብለውም ላኩትና ሞተም በመካከሉ ተበደልኩ ብለውም ራሱን አልበወት ባይ ተጋዳይም ተከራከረ ተፋለመ ኢትዮጵያዊ ዜጋ ነው የሚሞተው። ስለዚህ የዚህ አይነት ግጭት ደረጃ መድረስ ማንም ባለድል የሚሆንና ሌላኛውም አሸናፊ የሚሆንበት ሁኔታ አይደል። ስለዚህ የመንግስት ደግሞ ሚና ይሄ ነው። በህዝቦች መካከል የምነሱትን ጥያቄዎች በአግባቡ አይቶ ወደ ግጭት ከመሸጋገሩ በፊት መፍትሄ መስጠት ነው። ይሄ መንግስታዊ ሚና ነው እና ይህንን አልተወጣም። ምንድን ነው ጎንደር ከተማ ታሪካዊ ከተማ ስንት የሆነው ላይ ዜጎች ያላቸውን ችግር በሰላማዊ አግባብ ፈተው መኖር ካልተቻለ እዚህ በኢትዮጵያ ውስጥ እንግዲህ የት ነው የሚቻለው? የት ነው ህዝቦች ተደባልቀው ስንትና ስንት አመታት የተኖረበት አካባቢ ነው የትግራይ ህዝብ ጎንደር ውስጥ በብዛት እንደምኖር እናውቃለን። ሌላውም እንደዚሁ ተደባልቆ እንደምኖር ይታወቃል። ይህ አዲስ የመጣ ነገር አይደለም። ስለዚህ አሁን የምናየው በእውነቱ ውደት ነው። እንግዲህ እንዴት አድርጎ ነው ኢትዮጵያዊነት የሚባለውን ተስፋ የሚያሳጣ የሚያጨልም ከጎንደር እና ከዚህ አካባቢ በኋላ እኮ ወደ ኢትዮጵያ የተቀላቀሉ አካባቢዎች አሉ። ያለው ስርዓት መፍትሄ ለመስጠት ዳተኛ ነው። ጉዳዩን በሕገ መንግስቱና በሕግ አግባብ አልያዘውም የሚል እምነት ነው ያለን።
በጎንደር የተከሰተውን ግጭት አስመልክቶ ከመንግስት በኩል እየተሰጡ ያሉ መግለጫዎች የችግሩን መነሻ የቃኙት በዚህ መንገድ አይደለም። የፌደራል ፖሊስ ሰሞኑን ባወጣው መግለጫ እንዳለው ችግሩ የተከሰተው የኤርትራን መንግስት ተልእኮ ለመፈጸም የተዘጋጁ ግለሰቦችን በፍርድ ቤት ተዛዝ ለመያዝ በተደረገ ሙከራ ወቅት ነው። ግለሰቦቹ ሰላማዊ ወገኖችን በመጥለፍና በማፈን እንደዚሁም በመግደል ተልእኳቸውን መፈጸም ጀምረው ነበር ይላል መግለጫው። ቀደም ሲል የተሰጡ የመንግስት መግለጫዎችም ግለሰቦቹ በወልቃይት የአማራ ማንነት ጥያቄ ኮሚቴ ስም በሽብር ተግባር መሰማራታቸውን እየጠቆሙ ነበሩ። በኮሚቴው ሲነሳ የቆየውና እስከ ፌዴሬሽን ምክር ቤት የደረሰው ጥያቄ ግን በመግለጫዎቹ የተጠቀሰበት ሁኔታ የለም። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከጥቂት ወራት በፊት ለፓርላማው ሲናገሩ ግን በኢትዮጵያ ያልተመለሰ የማንነት ጥያቄ የለም ብለዋል። መድረክ በዛሬው መግለጫው በደቡብ ክልል በጋሞ ጎፋ ዞን በአርባ ምንጭ ዙሪያ ወረዳ እንደዚሁም በሃዲያ ዞን አባሎቹና ደጋፊዎቹ እየታሰሩበት መሆኑን አመልክቷል። በዚህ ያዝመራ ወቅት አርሶ አደር አባሎቻችንና ደጋፊዎቻችን ያላግባብ ታስረዋል ብሏል። ለዚህ ስራት ምክንያቱም የማዳበሪያ ዳ አልከፈላችሁም የሚል መሆኑን ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ጨምረው አስረድተዋል። ከክልሉ መንግስት ምላሽ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የወልቃይት ጠገዴ ህዝብ ካቀረበው ጥያቄ ጋር ተያይዞ በተፈጠረው ግጭት ምክንያት የጠፋውን የሰው ህይወትና የንብረት ውድመት የሚያጣራ ሀቀኛ አጣሪ ኮሚቴ እንዲቋቋም ጠይቋል። ለሀገሪቱ ሰላምና መረጋጋት ብሔራዊ እርቅ ወሳኝ መሆኑንም አሳስቧል። በኢትዮጵያ በተለያዩ ወቅቶችና ስፍራዎች ለሚነሱ የማንነት ጥያቄዎችና ግጭቶች ምንጫቸው ሀገሪቱ የምትከተለው የፌዴራል አደረጃጀት ነው ሲልም ነቅፏል። የወልቃይት ጠገዴ ህዝብ የማንነት ጥያቄ በህገ መንግስቱ መሰረት ብቻ እንዲፈታም ኢዴፓ ጥሪ አቅርቧል። መለስካቸው አመሃ የኢዴፓን መግለጫ ተከታትሎ ቀጣዩን ዘግቧል።
ኢዴፓ ትናንት ይፋ ባደረገው የጽሁፍ መግለጫ የወልቃይት ጠገዴ ህዝብ የማንነት ጥያቄ የሀገሪቱን ህገ መንግስት መሰረት ባደረገ አግባብ በአስቸኳይ እንዲፈታ ጠይቋል። ከዚህም ባሻገር ግጭቱን ተከትሎ የጠፋውን የሰው ህይወት፣ የአካል ጉዳትና የንብረት መውደም የሚያጣራ ለይስሙላ ሳይሆን ለሀቅ የሚሰራ አጣሪ ኮሚቴ እንዲቋቋም ጥሪ አቅርበዋል። ፓርቲው ማንኛውም የህዝብ ጥያቄ ፍጹም ሰላማዊና ህጋዊ በሆነ መንገድ መቅረብ እንዳለበት፣ መንግስትም ጉዳዮቹን በሰከነ መንገድ እንዲፈታና ዘላቂ መፍትሄ ላይ ትኩረት አድርጎ እንዲንቀሳቀስ ተደጋጋሚ ጥሪ ማቅረቡን አስታውሶ ለዚህ ጥሪው ግን ትኩረት መነፈጉን ይናገራል። ኢዴፓ በአገሪቱ የፌዴራሊዝም አደረጃጀት ሳቢያ ዛሬ ከመቼውም ጊዜ በበለጠ ጎሰኝነትን መሰረት ያደረገ የጥላቻና የቂም በቀል ስሜት የታመቀበት፣ ዜጎች በፖለቲካ አመለካከታቸው ሳይሆን በጎሳ ማንነታቸው የተቧደኑበት፣ ከብሔራዊ ጥቅምና ስሜት በላይ የአካባቢ ተቆርቋሪነት በእጅጉ የዳበረበት፣ የአንድነት መገለጫ ከሆኑት እሴቶቻችን ይልቅ ልዩነቶቻችን የገነኑበት ወቅት ነው ሲል በዚህ የጽሑፍ መግለጫው አትቷል። የፓርቲው ፕሬዚዳንት ዶክተር ጫኔ ከበደ በተለይ ለቪኦኤ በሰጡት ቃለ ምልልስ ከዚህ አኳያ ዛሬ የወልቃይት ህዝብ ያነሳው የማንነት ጥያቄ ትክክል ነው ይላሉ።
የፌዴራሊዝም አወቃቀሩ የፈጠራቸው ችግሮች የብሔር ማንነትን አጉልቶ ያወጣ፣ ልዩነትን አጉልቶ ያወጣ፣ የብሔረሰብ የበላይ የበታች አይነት ስሜት የፈጠረበት ሂደት፣ የገዥና የተገዥነት ስሜት የፈጠረበት ሂደት፣ ይህንን አጉልቶ ያወጣ የስርዓት አካሄድ ላለፉት በርካታ ዓመታት ሲጓዝ የነበረ ህብረተሰብ በአሁኑ ሰዓት ይህን ጥያቄ ማቅረቡ በእኛ በኩል ተገቢ ነው ነው የምንለው። ምክንያቱም ህጉን ነው መሰረት አድርጎ የተነሳው፣ ህገ መንግስቱን ነው መሰረት አድርጎ የተነሳው።
ኢዴፓ በመግለጫው ላይ እንዳወሳው ይህ የተፈጠረው አገራዊ አጠቃላይ ሁኔታ ከፍ ያለ ስጋት ደቅኗል ይላል። በመሆኑም ይህን አገራዊ ስጋት ለዘለቄታው ለመቅረፍ አገር አቀፍ የብሔራዊ እርቅ መድረክ መፈጠር እንዳለበት ያሳስባል። ዶክተር ጫኔ ከበደ ስጋቱንና መፍትሄውን የሚያሳዩት ደግሞ በዚህ መልኩ ነው።
ይህንን መፍቻ መንገድ ካጣ ጥያቄውን የሚመልስበት ሌላ አይነት መንገድ ይፈልጋል። አንዱ አመፅ ሊሆን ይችላል። ስለዚህ አመፁ ደግሞ የሚፈታበት በጠበንጃ ከሆነ ጠበንጃን የሚፈታው ጠበንጃ ነው የሚል ኃይል ይነሳል። መጠፋፋትን የሚፈጥር ነው የሚሆነው፣ እልቂትን የሚፈጥር ነው የሚሆነው። በእኛ በኩል ይሄ ለእኛ ትልቅ መነሻ ነው፣ ብሔራዊ እርቅ ያስፈልጋል ለማለት። ይሄ መስተካከል ካለበት ገዢው ፓርቲ ቆም ብሎ ማሰብ መቻል፣ በዚህ ጉዳይ ላይ ገዢው ፓርቲ ኃላፊነቱን የመውሰድ ገዢው ፓርቲ ሳይሆን መንግስት ኃላፊነቱን የመውሰድ ግዴታ አለበት።
የፓርቲው ፕሬዚዳንት መንግስት ኃላፊነቱን መወጣት አለበት ሲሉም መንገድ አመላክተዋል።
ኃላፊነቱ በምን መንገድ ነው መወሰድ ያለበት? እነኚህ ልዩነት የፈጠሩ አካላት የሚሳተፉበት የሐሳብ ልዩነት የብዙሃን አስተሳሰብ ያላት ሀገር እንደመሆኑ አመጠር ብዙሃን አስተሳሰቦች የሚስተናገዱበት መድረክ ወርክሾፖች፣ ጥናቶች ምሁራን የሚሳተፉበት የሀገር ሽማግሌዎች የሚሳተፉበት ያገባኛል የሚል የኢትዮጵያ አካል በሙሉ የሚሳተፍበት መድረክ መዘጋጀት አለበት። ይህንን ኃላፊነት ያለበት መንግስት ነው። መንግስት ነው ማደራጀት ያለበት።
ኢዴፓ ከግጭቱ ጋር በተያያዘ የታሰሩ ዜጎች ሰብአዊ መብታቸው ተጠብቆ በቤተሰቦቻቸው በወዳጅ ዘመዶቻቸውና በጠበቆቻቸው የመጎብኘት መብታቸው ተከብሮ ግልጽ በሆነ የፍትህ ሂደት እንዲዳኙ የሚሉና ሌሎች ጥሪዎችንም አቅርቧል። በመንግስት የተለያዩ አካላት በሚሰጡ መግለጫዎች የወልቃይት ህዝብ የማንነት ጥያቄ ህገ መንግስታዊ መሰረት እንዳለው ይገልጻሉ። ይሁንና ጥያቄውን ተግባራዊ ለማድረግ የሚንቀሳቀሰው ኮሚቴ ህጋዊ እውቅና እንደሌለው ባለፈው ሳምንት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ጌታቸው ረዳ መናገራቸው ይታወሳል። ከኮሚቴው አባላት ደግሞ ስድስቱ በሽብርና በተለያዩ የወንጀል ድርጊቶች እንደሚጠረጠሩ የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ያወጣው መግለጫ አስታውቋል። ሐምሌ 5 ቀን 2008 ዓ.ም በጎንደርና አካባቢዋ የተቀሰቀሰው ግጭት እነዚህን የኮሚቴ አባላት በቁጥጥር ስር ለማዋል በተወሰደው እርምጃ መነሻነት እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁንም በኢትዮጵያ ጉዳይ ላይ ነው የምንቀጥለው አድማጮቻችን። በኦሮሚያ ካለፈው ህዳር ወር ጀምሮ ከተካሄደ ተቃውሞ ጋር ተያይዞ በአሸባሪነት ወንጀል ተጠርጥረው የታሰሩ አራት የኦሮሞ ፌዴራሊስት ኮንግረስ መሪዎች እዚያው እስር ቤት እንዳሉ የረሃብ አድማ ከጀመሩ ዛሬ ሶስተኛ ቀናቸውን ይዘዋል። የረሃብ አድማውን ለምን እንደሚያደርጉና ያሉበትንም ሁኔታ የህግ ጠበቃቸው አቶ አብዱል ጃባር ሁሴን ገልጠውልናል።
በዚህ በአሸባሪነት የተከሰሱ ሰዎች እኛን ጨምሮ ፖሊስ ምርመራ በሚያካሂድበት ጊዜ ድረስ ፖሊስ ጣቢያ በልዩ ሁኔታ ታይተው የተለየ እንትን ነው የሚደረግባቸው። በማረሚያ ቤት ውስጥም እያሉ ያው በደሉ እንደቀጠለ ነው። ማረሚያ ቤቱ አድሶ ብላን ያለን በደሎችን ፍርድ ቤቱ ውድቅ ስላደረገብን ይሄ እንደ አንድ ምክንያታችን ነው አሉ። ሌላው እነዚህ በሽብር የተጠረጠሩ ሰዎች እኛን ጨምሮ ማረሚያ ቤት ውስጥ በሚደረጉ አንዳንድ አደረጃጀቶች ውስጥ አይካተቱም፣ አይሳተፉ፣ እንዳይሳተፉ ይደረጋሉ። በአስተዳደር ጉዳዮች ውስጥ ተወካይ ምናምን ይመረጣል፣ እነዚህ ሰዎች እንዳይገቡ ይደረጋሉ። ይሄ ለምን ይሆናል? ለምን በልዩ ነት እንታያለን?
በህጉ መሰረት በአሸባሪነት ወንጀል ተጠርጥረው የተያዙ ሰዎች እስር ቤት ያሉ ኮሚቴዎች ውስጥ መሳተፍ አይችሉም ነው የሚለው ህጉ? እንዴት ነው
እንግዲህ እኔ አዋጁንም ደንቡንም አይቻለው። እንደዚህ ይሄ እስረኛ በዚህ ነገር የተጠረጠረ በዚህ የተከሰሰ ሰው በዚህ ጉዳይ መሳተፍ አይችልም የሚል አልገጠመኝም። እነሱ ይሄንን ነው እንግዲህ አንድ እንደ መቃወሚያ ለረሃብ አድማ ለማድረግ እንደ ምክንያት ያስቀምጡት። ሌላው በኦሮሚያ በሙሉ እና በአማራ ክልል ሰው እየተገደለ ነው። ይህንን ደግሞ እኛ እንቀበለውም፣ ለሶሊዳሪቲ ስንል ነው ይህንን የረሃብ አድማ የምናደርገው አሉ። ሌላው እንደ ምክንያት ያነሱልኝ በአዲስ አበባና በክልል ከተሞች በብዙ ቦታዎች ህገወጥ ግንባታ እየተባለ ቤቶች፣ የድሃ ቤቶች እየፈረሰ ነው። ይህም ደግሞ ሊሆን ስለማይገባ ያውን ክረምት ውስጥ ቤቶችን ማፍረስ፣ የድሃ ቤቶችን ማፍረስ ትክክል ስላልሆነ ይህንንም አንቀበለውም። እነዚህ ቤት የፈረሰባቸው ሰዎች ሶሊዳሪቲ ለመግለጽ ብለን ነው የረሃብ አድማ የምናደርገው አሉ። የተራበ ሰው ያስታውቃል፣ ሰውነታቸው ትንሽ ጥሩ አይደለም፣ የመናገር አቅማቸውም ጥሩ አይደለም፣ ብቻ ደክመዋል።
በረሃብ አድማ ላይ ያሉት ሰዎች የጠበቃ የሆኑት አቶ አብዱል ጃባር ሁሴን ነበሩ። እናመሰግናለን። ወደ ቀጣዮቹ ዘገባዎች ስናልፍ የወባ ትንኝ በከፍተኛ ሁኔታ ያስቸግሮታል። ያቺ ትንኝ ድርሽ እንዳትል የሚያደርግ ዘዴ ተገኝቷል ይላል ቀጣዩ ዘገባ። ዶሮዎችን ከመኝታው አጠገብ አድርጎ መተኛቱ ያዋጣል የሚል ጥናት በቅርቡ ተሰምቷልና የዶሮ የተፈጥሮ ጠረን የወባ ትንኝን አርቆ የሚያበር ሆኗል። ይጥረን በወባ ምክንያት የሚከሰተውን ህመምም ለመከላከል ታላቅ አስተዋጽኦ እንዳለው በጥናቱ ተደርሶበታል። የአሜሪካ ድምጽ ሬዲዮ የሳይንስ ፕሮግራም አጠናቃሪ ጄሲካ በርማን ያጠናቀረችውን ዘገባ መስታወት አራጋው ይዛለች።
የወባ ትንኝ ደምን በመምጠጥ በሽታዎችን ከአንዱ ወደ አንዱ በማስተላለፍ ይታወቃሉ። ከቤት እንስሳት ከብቶችን ጨምሮ የፍየሎችና የበጎች ደምን ይመጣሉ። ዶሮን ግን የወባ ትንኝ አይነካም። በአዲሱ ጥናት መሰረት በተፈጥሮ ጠረኗ ምክንያት በቅርቡ የስዊድንና የኢትዮጵያ የጤና ተመራማሪዎች ከአዲስ አበባ ዩኒቨርሲቲ ጋር በመሆን የወባ ትንኝ ላይ ጥናትን አድርገው ነበር። በኢትዮጵያ በከፍተኛ የመራባት ቁጥሩ የሚታወቀው አናፊለስ አራቢነስስ የተባለውን የወባ ትንኝ በመከላከል ዙሪያ በመስራቅ ወለጋ 11 የመኖሪያ ቤቶችን መሰረት በማድረግ ነበር ጥናቱ የተጀመረው። ለጥናቱ አናፊለስ አራቢነስስ የወባ ትንኞችን በመረብ ሰብስቦ በመኖሪያ ቤትና በከብት ማደሪያ ውስጥ በማስቀመጥ ትንኞቹ ከብትን ይሁን ሰውን በበለጠ እንደሚያጠቁ ለማወቅ ጥናት አድርገዋል። ተመራማሪዎቹ ከዶሮ በስተቀር ሁሉም በወባ ትንኞቹ መነከሳቸውን አረጋግጠዋል። ፕሮፌሰር ኤግነል በስዊድን ዩኒቨርሲቲ የእርሻ ሳይንስ ጥናትና ምርምር የመከላከያ መድኃኒት መምህር ናቸው። በበሽታ አስተላላፊ ትንኞች መከላከል ዙሪያ ላይ ጥናትንም ያካሂዳሉ።
One of the tests we did was actually to suspend the chicken next to the trap that we used, and we actually saw about 95% reduction in the trap capture.
የወባ ትንኞችን በማጥመጃውን ፊት ከዶሮዎቹ አጠገብ አስቀምጠን ነበር። እናም ዶሮዎቹ በትንኞቹ የመነደፍ ድላቸው 95% የቀነሰ ሆኖ አግኝተናል። ይህ የሚያሳየው የዶሮ ጠረን የወባ ትንኞቹን ምን ያህል እንደሚከላከል ነው።
ጥናቱ የወባ ትንኝ በብዛት የሚገኝበት ቦታ ነዋሪዎችን በፈቃደኝነት ያሳተፈም ነበር። ስለ ጥናቱ ሂደት ፕሮፌሰር ኤግኔል ሲገልጹ
Many places in Ethiopia and many places in Africa that we've been working in people actually keep their livestock indoors not
በኢትዮጵያና በአፍሪካ በርካታ ቦታዎች እንደተመለከትነው ብዙ ሰዎች የቤት እንስሳትን በቤት ውስጥ ነው የሚያስሩት። ዶሮዎች ደግሞ በአብዛኛው በደጅ ነው የሚውሉት። ስለዚህ ዶሮንም ከእንስሳቱ ጋር እንዲውሉ በማድረግ ይህ የተፈጥሮ መከላከያ ምን ያህል እንደሚሰራ ለማወቅ እንፈልጋለን።
ፕሮፌሰር ኤግኔል እንዳሉት የዶሮዎቹን የተፈጥሮ ጠረንና የወባ መከላከያ ወንፊት አጎበርን በአንድ ላይ መጠቀም በትንኙ ከመነከስ የበለጠ ለመከላከል ያስችላል።
በነገራችን ላይ ይህንን ጥናት ካካሄዱት ባለሙያዎች መካከል አንዱን የዝግጅት ክፍላችን አግኝቶ አነጋግሯል። በሰኞ ፕሮግራም የምናቀርበው ይሆናል። ተከታተሉ። አሁን አዲሱ የአድማጮች አስተያየትን አቅርበን ወደ ሁለተኛው አጋማሽ እናልፋለን።
ድንቅ ድንቅ
ጥሩ ሐሳብ ነው።
ድንቅ በጣም
እሺ።
አስልኝ ዛሬ ደወልኩት ባቶ አብታሙ አያሌው በህክምና ወደ ውጭ ሀገር ሄደው እንዲታከሙ የሐኪሞች በቦርድ ተጽፎላቸው የኢህአዴግ መንግስት ላለፉት 25 አመታት በንጹሃን ኢትዮጵያውያን ላይ ስለተቃወሙት ብቻ በቂም በቀል ሲገል ሲያስር ሲያሻውም ከሀገር ሲያሰድድ የታየና ፀሐይ ሞቀው እውነት ሆኖ ያለ አሁንም እኚህ ሰው ላይ የዚህን ያህል ጭካኔ ዳኛ አልተሟላም። ይሄንን አምጡ ያንን እያለ በመክንያት በቁም ሲያሰቃያቸው ይሄ ካውሬነት ከሰው ልጆች ባህሪ ብሶ አውሬዎች ላይ እንኳን ቢደረግ የሚያሳዝን ነውና እኚህ ሰውዬ በህመም ተሰቃይተው ለምን ውጭ ሄዶ እንዲታከሙ አይፈቅዱላቸው? እግዚአብሔር ኢትዮጵያን በበረከቱ አይጎብኛት። ጎመራው ነኝ ከተላሲ ፍሎሪዳ።
ሰላም ቪኦኤዎች እንደምን ሰነበታችሁ? ለመሆኑ ኢትዮጵያዊው ማን ነው? ሰሞኑን በአዲስ አበባ ከተማ በተለምዶ ንፋስ ስልክ የሚገኙ ህዝቦችን በጣም ላይምሮ በሚከብድ ሁኔታ መንግስት ቤታቸውን በማፍረስ ጎዳና ላይ ጥሏቸዋል። ይህን ስል ለአምስት ዓመት ኢትዮጵያን ያስተዳደረ ኢህአዴግ የደርግን መንግስት ሲጥል የዘመናት ህዝብ ብሶት ይወለደኝ በማለት ነበር። ዛሬ ግን እንደምናየው ድሃው ኢትዮጵያዊ በመከራና በኑሮ ውድነት የገነባው ይኸው ብሶት ይወለደኝ ያለው በተለይ የክረምቱ ወቅት ከባድ በሆነበት ሰዓት የራሱ ሚዲያ ክረምቱ ከመግባቱ በፊት የዘንድሮ ክረምት ከባድ ዝናብ ስላለ ብዙ ሰዎች ያፈናቅላል በማለት ህዝቡ እንዲዘጋጅ ይናገር ነበር። ሆኖም ክረምቱ በበዛበት ሰዓት ቤታቸውን በመናድ ህዝቡንና ንብረቱን ሜዳ ላይ በትኗል። በእውነት አንድ መንግስት ነኝ የሚል እንደዚህ አይነት ወንጀል በዝብ ላይ ሲፈጽም ያሳፍራል። የሚገኙ ቦቶ ለጎልፍ መጫወቻ ይፈልጋል በማለት የበቀል እድመጃ በዛ ወስቷል። ከ250,000 በላይ የስደተኛ መጠለያ ዘጋጅቶ ስደተኞችን በሰላምና በደስታ እያስኖረች የራሷን ዜጎች ላይ በዚህ ከባድ ተንኮል ቤታቸው በላያቸው አፍርሶ ህዝቡን ጎዳና ይመጣል ምን የሚሉት በቀል ነው ወይስ ጭካኔ? አመሰግናለሁ። ከሚኒሶታ ይልማ።
ስለ አስተያየቶቻችሁ አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙም አድራሻችን horn@voanews.com ነው፣ ላኩልን። አንድ ዘገባ ይኖረናል። አሁን
የያዝነው አመት ይሄ ነው አይደለም? የያዝነው ዓመት የመጀመሪያው አጋማሽ ከዚህ ቀደም በዓለም ባልታየ መልኩ ሞቃት እንደነበር የዓለም የሚቴዎሮሎጂ ድርጅት ገልጧል። ይህም የዓለም ሙቀት ከተገመተው ፈጥኖ እየተከሰተ መሆኑን ያሳያል። መሰረቱ ጂኒቫ የሆነው የተባበሩት መንግስታት ድርጅት አገልግሎት የያዝነው ዓመት በዓለም ባልታየ ሁኔታ ሙቀት የበረታበት ዓመት ተደርጎ እንደሚመዘገብ በመግለጽ ትናንት አስጠንቅቋል። ባለፈው ዓመት ፓሪስ በተደረገው ጉባኤ የአየር ለውጥ ስምምነት የፈረሙት ሀገሮች ስምምነቱን በፍጥነት መተግበር እንዲጀምሩ የዓለም ሚቴዎሮሎጂ ድርጅት ጥሪ አቅርቧል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
የዓለም የሜትሮሎጂ ድርጅት በየብስና በውቅያኖሶች ላይ በተከታታይ በታየው ከፍተኛ ሙቀት ሰኔ ወር 14ኛ መሆኑን ትላንት አስታውቋል። በሃያኛው ምዕት ዓመት ከተከሰተው አማካኝ የአየር ሙቀት 378ኛ ወር እንደሆነም የድርጅቱ የአየር ሙቀት ጥናት ፕሮግራም ኃላፊ ዴቪድ ካርልሰን አስገንዝበዋል።
እስካሁን ባለው ጊዜ በያዝነው ዓመት ስድስተኛው ወር ያየነው ሙቀት በእውነቱ የሚያሳስብ ነው።
የተባበሩት መንግስታት ድርጅት ጠበብት እንደሚሉት በያዝነው ዓመት የዓለም ሙቀት ከተጠበቀው በላይ ባጠረ ጊዜ ውስጥ እየጨመረ ሊሄድ ይችላል። የዩናይትድ ስቴትሱ ክፍለ ሀገር አላስካ የሚገኝባቸው የሰሜናዊ ሄሚስፌር ሀገሮች ካናዳና ሩሲያ ባልተለመደ መልኩ ሞቃት አየር ታይቶባቸዋል። አሁንም ዴቪድ ካርሰን ያስረዳሉ።
የሙቀቱ ክስተት በሚያስገርም ሁኔታ መፍጠኑ አሳስቦናል። የሚከተለው ሁኔታ ምን ሊሆን እንደሚችል ያስፈራል ለማለት ነው። በዚህ ዓመት ይህን ያክል ያልተጠበቀ ሙቀት ካየን ለወደፊቱስ ምን ያህል ይሆናል?
የሳይንስ ጠበብት እንደሚሉት ለአየር ሙቀት ምክንያት የሚሆነው የካርቦን ዳይኦክሳይድ ልቀትም ከፍተኛ ብዛት ታይቶበታል። የ200 መንግስታት ተወካዮች በፓሪስ የተደረገውን ስምምነት መተግበር ለመጀመር በመጪው ህዳር ወር ሞሮኮ ይሰበሰባሉ። ፓሪስ ላይ በተደረገው ስምምነት መሰረት የዓለም ሙቀት ከ2 ዲግሪ ሴንቲግሬድ በታች መሆን ይኖርበታል። ይህ እንግዲህ ቀላል ስራ አይደለም።
የአርብ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁን እንድትቆዩ እንጋብዛለን። የሪፑብሊካን ፓርቲው እጩ ፕሬዚደንት ዶናልድ ትራምፕ ማን ናቸው? ቢሊዮነሩ የንግድ ሰው ዶናልድ ጆን ትራምፕ ሪፑብሊካን ፓርቲው ለአሜሪካ ፕሬዚደንትነት በይፋ እጩ አድርጎ መርጧቸዋል። ለመጪው ፕሬዚደንታዊ ውድድርም ከቀድሞዋ የአሜሪካው ፕሬዚደንት ቢል ክሊንተን ባለቤት ከቀድሞ የአሜሪካ ሴኔተርና የውጭ ጉዳይ ሚኒስትርም ከነበሩት የዲሞክራቲክ ፓርቲው ታሳቢ እጩ ፕሬዚደንት ሂለሪ ክሊንተን ጋር መፋጠጥ ይጠብቃቸዋል። ምንም ፖለቲካዊ ልምድ የሌላቸው ቱጃሩ ነጋዴ ትራምፕ የአሜሪካ እጩ ፕሬዚደንት ሆነዋል። ይህ ለዘመናዊው የአሜሪካ ፖለቲካ ያልተለመደ መሆኑን ጠቅሳ የአሜሪካ ድምጿ ካሮላይን ፕሬስቹቲ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
አሜሪካውያን መራጮች ዶናልድ ትራምፕ በተወዳዳሪነት ሲቀርቡ የተገረሙትን ያህል በማንም ተገርመው የሚያውቁ አይመስልም። አንዳንዶች ትራምፕ በሰባት ዓመታቸው የነበራቸው ባህሪ በሰባ ዓመታቸውም አልተቀየረም ይሏቸዋል። በኒውዮርክ ከተማ የተወለዱትና በኩዊንስ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ያደጉት ዶናልድ ትራምፕ አራተኛ ልጅ ናቸው። አባታቸው የመኖሪያ ቤት ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርት ሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ።
His father was very authoritarian, very demanding, the boss, and of course, Donald picked up these traits and these characteristics.
ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ1968 ዓመተ ምህረት ከስመ ጥሩ Prestigious Wharton College በፋይናንስ ተመርቀዋል። አባታቸው በኩዊንስ እና በብሩክሊን በህንጻ ግንባታ ላይ የተሰማሩ ስለነበሩ ዶናልድ ትራምፕ እይታቸውን ወደ ምስራቅ አደረጉ። ምንም እንኳን በወቅቱ በብሩክሊን ድልድይ ማንሃተን የወንጀል ቁጥር አሻቅቦ በከተማዋ ብዙ መልካምነት የማይታይበት ዘመን ቢሆንም ዶናልድ ትራምፕ በአባታቸው አማካኝነት በተለያየ የንግድ ስራ ላይ ከተሰማሩ ሰዎች ጋር መልካም ግንኙነት መሰረቱ። በአባታቸው ድጋፍ $1,000,000 የተመደበበት ድርጅት መሰረቱ። ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ።
ኒውዮርክ is it's the biggest market as far as real estate development in this country. And he was a mid-sized player. And most people who looked on from the outside feel that he's a mediocre success. He had some successes and he had some failures.
አድማጮች ፕሮግራማችን ይቀጥላል። አፍሪካ በጋዜጦች አዳንስ ፍሳዬ ነች አዘጋጅና አቅራቢዋ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የታላቁ የህዳሴ ግድብ ግንባታ ለመጠናቀቅ እንደተቃረበ ተገለጸ። አፍሪካ ስለ ጠፈር ምርምር ማሰቧ አስፈላጊ ነው ተባለ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዴይሊ ኒውስ የተባለው የግብጽ ጋዜጣ ድረገጽ የግብጽ መሪ አልሲሲ እና የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኪጋሊ ሩዋንዳ በተካሄደው 27ኛ የአፍሪካ ህብረት ጉባኤ ጎን ተገናኝተው እንደተነጋገሩ ገልጿል። ሁለቱም ወገኖች የታላቁ የህዳሴ ግድብ ግንባታን በሚመለከት ግብጽ ባላት ስጋት፣ ኢትዮጵያ ደግሞ ለልማት ባላት አላማ የጋራ የሆነ መሰረት እንዲኖራቸው የሚያስችለው ዓለም አቀፍ ጥናት የሚጀመርበትን ጊዜ በጉጉት እየጠበቁ መሆናቸውን ጠቅሷል። ግብጽ የህዳሴ ግድብ ግንባታ የናይል ወንዝ የውሃ መጠንን ሊቀንስ ይችላል የሚል ስጋት እንዳላት ይታወቃል። ህዳሴ ግድብ በአሁኑ ጊዜ ከግንባታው ሂደት 70% እንደተጠናቀቀ ታውቋል። የግብጽ የውጭ ጉዳይ ሚኒስትር የህዳሴ ግድብ ሊያስከትል ስለሚችለው ችግር ጥናት ከሚያካሄደው ኩባንያ ጋር የሚደረገውን ስምምነት እያገባደደ መሆኑን ባለፈው ወር ገልጾ ነበር። ባለፈው ታህሳስ ወር ኢትዮጵያ፣ ግብጽና ሱዳን የካርቱም ሰነድ የተባለውን ፈርመዋል። ሰነዱ ቀደም ሲል የተደረገው የመርሆች ስምምነት የሚተገበርበትን መንገድ ይመለከታል ይላል። ናድር ኑር ኤልዲን የተባሉት በካይሮ ዩኒቨርሲቲ የውሃ ሀብት ፕሮፌሰር አማካሪ ቡድኖቹ የሚያቀርቧቸው ጥናቶች ዋጋ ቢስ ናቸው። ታላቁ የህዳሴ ግድብ በመጪው ዓመት ጥቅምት ወር ላይ እንደሚጠናቀቅ ተገልጿል። የጥናቶቹ መጠናቀቅ ግን በአማካኝ ወደ 17 ወራት ይወስዳል ተብሎ ይጠበቃል። በዛም ላይ የጥናቶቹ ውጤት አሳሪነት የለውም ማለታቸውን ዴይሊ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ይህን መሰረት በማድረግም የታላቁ የህዳሴ ግድብ መገንባት ግብጽ ለናይል ወንዝ ውሃ የሚኖራትን ተደራሽነት አደጋ ላይ ሊጥል እንደሚችል ለማረጋገጥ ግብጽ ጉዳዩን ለዓለም አቀፍ ችሎትና ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ማቅረብ አለባት ሲሉ ኑር ኤልዲን እንዳስገነዘቡ የግብጹ ዴይሊ ኒውስ ድረገጽ ጠቅሷል። አያይዞም ድረገጹ ግብጽ የውሃ ድርሻዋን አስመልክቶ ድርድር መጀመር አለባት፣ አለበለዚያ ግን መብቷን እያባከነች ነው በማለት የህዳሴ ግድብ ግንባታ ለመጠናቀቅ እየተቃረበ መሄዱ መሰረት በማድረግ አሳስበዋል ሲል ድረገጹ ጠቅሷል። አህራም የተባለው ሌላ የግብጽ ድረገጽ ደግሞ ኢትዮጵያ ከግብጽና ከሱዳን ጋር ያላት ግንኙነት በናይል ወንዝ የውሃ መብት ጉዳይ ላይ ብቻ የተወሰነ አይደለም ሲሉ በግብጽ የኢትዮጵያ አምባሳደር ማህሙድ ድሪር እንደተናገሩ ጠቅሷል። አምባሳደር ማህሙድ ድሪር አልነሃር በተባለ የግብጽ ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ የሶስቱ ሀገሮች ግንኙነት ከውሃው ጉዳይ በላይ ነው። በአፍሪካ ጥንታዊ ከሚባሉት ግንኙነቶች አንዱ ሲሆን በአፍሪካ የግንኙነት ተምሳሌት ተደርጎ ሊታይ የሚችል ነው ማለታቸውን አህራም ድረገጽ ጠቅሷል። የኢትዮጵያው አምባሳደር የህዳሴ ግድብ ግንባታ ወደ መጠናቀቅ የተቃረበ መሆኑን ካስረዱ በኋላ የግብጽ ሚዲያ ስለ ግድቡ የሚነዛው ከሀቅ የራቀ ያሉትን ዜና ማውገዛቸውን ድረገጹ ገልጾ ታላቁን የህዳሴ ግድብ ሰይጣን አድርገው መግለጻቸው ስለ ኢትዮጵያም ሆነ ስለ 90 ዓመታቱ የኢትዮጵያና የግብጽ ግንኙነት ምንም አይነት እውቀት እንደሌላቸው ያሳያል ማለታቸውን አውስቷል። ህዳሴ ግድቡን በማስተዳደር ረገድ የውጭ ወገን ሊገባበት ይችላልን የሚል ጥያቄ ጋዜጠኛው ሲያቀርብላቸው አምባሳደር ማህሙድ ግድቡ በኢትዮጵያውያን ራሳችን የተገነባ የኢትዮጵያ ግድብ ነው፣ የሚተዳደረውም በኢትዮጵያውያን ነው የሚል መልስ መስጠታቸውን አህራም ድረገጽ ጠቅሷል። አምባሳደር ማህሙድ ድሪር የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢትዮጵያን ከመጎብኘታቸው ጋር ተያይዞ ስለ ኢትዮጵያና እስራኤል ግንኙነት ሲያስረዱ ይህ እኮ ምስጢር አይደለም ማለታቸውን ድረገጹ ገልጿል። እስራኤል ከአፍሪካ ሀገሮች ጋር ያላትን የኢኮኖሚ ግንኙነትና ትብብር ለማጠናከር የ13 ሚሊዮን ዶላር ረድኤት ማቅረቧን፣ ኢትዮጵያም ለምትገኝባቸው አንዳንድ የአፍሪካ ሀገሮች የአገር ውስጥ ደህንነት ጥበቃ ስልጠና እንደምትሰጥ አምባሳደር ማህሙድ ድሪር እንደገለጹ አህራም ድረገጽ ጠቅሷል። የግብጽና ኢትዮጵያ መሪዎች በቅርብ ወራት ውስጥ ለስድስተኛ ጊዜ ግብጽ ተገናኝተው እንደሚነጋገሩ አምባሳደር ማህሙድ ድሪር ገልጸዋል ሲል አህራም ድረገጽ ላይ የወጣው ጽሑፍ ዘግቧል። የፋይናንሻል ታይምስ ጋዜጣ ድረገጽ ደግሞ ስለ አፍሪካ የጠፈር ምርምር ጥረት ዘግቧል። ናይጄሪያ እንደ አውሮፓ አቆጣጠር በ2030 ዓ.ም አስትሮኖት ወይም ጠፈርተኛን ወደ ጠፈር ለመላክ ማቀዷን ሲገልጽ የሀገሪቱ ኢኮኖሚ በደቀቀበትና ቦኮ ሐራም ሀገሪቱን በሚያምስበት በአሁኑ ወቅት ናይጄሪያ ስለ ጠፈር ምርምር ታስባለች ተብሎ መገመት ከባድ ሊሆን ይችላል። ይሁንና እንደ በርካታ ሌሎቹ የአፍሪካ ሀገሮች ሁሉ በናይጄሪያም የጠፈር ቴክኖሎጂ በፖሊሲ አጀንዳዋ ቦታ እያገኘ ነው ይላል ፋይናንሻል ታይምስ ድረገጽ ላይ የወጣው ጽሑፍ። የደቡብ አፍሪካ ጠፈርተኞች ባለፈው ሳምንት 1300 የሚሆኑ ርቀው የሚገኙ ጋላክሲዎች እንዳሉ ለዓለም አሳውቀዋል። ናይጄሪያ እንደ አውሮፓ አቆጣጠር ከ2003 ዓ.ም አንስታ ከ13 ዓመታት በፊት አንስታ ማለት ነው 5 ሳተላይቶች አምጥቃለች። ኢትዮጵያ ውስጥ ከባህር ጠለል 3200 ሜትር ርቆ በሚገኘው እንጦጦ ላይ ያለው የጠፈር ምልከታ ጥናትና ምርምር ማዕከል ኦሪዮን ቤልት ወይም መቀነት ምስሎችን ጥርት ባለ መልክ ለማሳየት ከመላ ዓለም ምርጥ ከሆኑት ቦታዎች አንዱ ለመሆን ችሏል። 54 አባል አገሮችን ያቀፈው የአፍሪካ ህብረት በያዝነው ዓመት በመላ አህጉሪቱ በሚገኙ የጠፈር ፕሮግራሞች ያሉትን ጠበብት ማሰባሰብን የሚያበረታታ ፖሊሲ አውጥቷል ካለ በኋላ ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ በእንዲህ አይነቱ እቅድ ላይ ማፌዝ ቀላል ይሆናል፣ አብዛኞቹ የአፍሪቃ መንግስታት ከድህነት፣ ከመሃይምነት፣ ከምግብ እጥረትና ከግጭት ጋር እየታገሉ ባሉበት በአሁኑ ወቅት ስለ ጠፈር ምርምር ማሰቡ ግብዝነትና ገንዘብ ማባከን አድርገው የሚያዩ እንደሚኖሩ እሙን ነው። ሐቁ ግን የጠፈር ምርምርና ሰፊው ሳይንሳዊ ይዘቱ ነጻነታቸውን ካገኙበት ጊዜ አንስቶ ሳይንስን ለህዝባቸው በሚጠቅም መንገድ ለመጠቀም ሲጥሩ ለቆዩት የአፍሪካ ሀገሮች አስፈላጊ ነው ይላል ጽሑፉ። ለምሳሌ ናይጄሪያ ከ13 ዓመታት በፊት 13 ሚሊዮን ዶላር የሚያወጣ የጠፈር ምርምር ማዕከል በብሪታንያው ሱሪ የጠፈር ቴክኖሎጂ በተሰራበት ወቅት የእርሻ ምርትን፣ የምድረ በዳዎች መስፋፋትንና የአንበጦች ወረራን ለመከታተል የሚችሉ የተራቀቁ ካሜራዎች እንዲኖሩበት ተደርጎ እንደተሰራ ጽሑፍ አውስቷል። በእርግጥ በሚገባ የሚሰሩ ተቋማት፣ ጥራት ያላቸው የአንደኛና የሁለተኛ ደረጃ ትምህርት ቤቶች እንዲሁም ሐኪም ቤቶች ሳይኖሩ ብዙም ውጤት አይገኝም። ይሁንና የናይጄሪያና የሌሎች የአፍሪካ ሀገሮች ወጣቶች ጠፈርተኞች መሆን ትችላላችሁ እያሉ በማበረታታት ትልቅ ህልም እንዲኖራቸው መግፋፋት ያስፈልጋል ሲል የፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የማጠቃለያ ዜና አሰማለሁ። ሪፐብሊካን ፓርቲውን ተወክለው ለዩናይትድ ስቴትስ ፕሬዝዳንትነት እንዲወዳደሩ የፓርቲውን ቡራኬ ያገኙት ቢሊየነሩ ተወዳዳሪ ዶናልድ ጄ ትራምፕ ይህንኑ የፓርቲያቸውን ይሁንታ ማታ ትላንትና በኦፊሴል መቀበላቸውን አስታውቀዋል። ዋይት ሀውስ ዛሬ አርብ ይፋ ባደረገው መግለጫ መሰረት የዩናይትድ ስቴትሷ የብሔራዊ አማካሪ ሱዛን ራይስ በመጪው መስከረም ቻይና ውስጥ በሚካሄደው የጂ 20 ጉባኤ ቀደም ብለው በቀጣዩ ሳምንት ወደ ቤጂንግና ሻንጋይ ይሄዳሉ። የቀድሞ የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው በሕክምና ጉዞ ጥያቄ ዙሪያ አቃቤ ሕግ ቀርቦ የቃል ክርክር እንዲያደርግ ጠቅላይ ፍርድ ቤት ትእዛዝ ሰጥቷል። የቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶጋን በዚህ ሳምንት ውስጥ ይፋ ያደረጉት የአስቸኳይ ጊዜ አዋጅ ወደ 60 ሺህ ሰዎችን ከስራ ያባረሩበትን ምንጠራ የበለጠ እንዲገፉበት ያስችላቸዋል ተባለ። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ዛሬ አርብ እንደገለጠው እንደ አውሮፓ አቆጣጠር ከዘንድሮ 2016 ዓ ም መጀመሪያ አንስቶ የሜዲትሬኒያንን ባህር ሲያቋርጡ ሕይወታቸው ያለፈ 3000 ፍልሰተኞች ተመዝግበዋል። ወደ አውሮፓ ለመሻገር ሲሞክሩ የሞቱ ፍልሰተኞች ቁጥር እስካሁን በትክክል 2977 መሆኑን የገለጠው አይኦኤም ይህ አሃዝ ግን ወደፊት በሚደረገ ፍለጋ ሊገኝ የሚችለውን የሌሎች ፍልሰተኞች አስከሬን አይጨምርም ብሏል። ትናንት አሙስ ከ800 በላይ ፍልሰተኞች ወደ አውሮፓ የገቡ ሲሆን በአይኦኤም ገለጣ መሰረት በዘንድሮ 2016 አውሮፓ የገቡትን ጠቅላላ ፍልሰተኞች ቁጥር ወደ 242179 ከፍ ያደርገዋል። በመጨረሻም ደቡባዊ ምስራቅ እስያ ክልል ውስጥ አንድ ህጋዊ ተቋም ካልተመሰረተ በቀር በመዋለ ንዋይ አቅራቢዎችና በአካባቢው ሀብታም ነዋሪ መካከል ግጭት እንዳይቀሰቀስ ስጋት መኖሩ ተገለጠ። 180 አባላት የሚገኙበት ዓለም አቀፉ የሰብአዊ መብት አስከባሪ ፌዴሬሽን ነው ይህን ስጋት የገለጠው። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። ያስተናገድናችሁ ቆንጂት ታዬና
አዲሱ አበበንን። በዚህ ሙዚቃ የትግርኛ ፕሮግራም እስከሚጀመር እንድትጠብቁ እየቆየን በእኛ በኩል ሰላም ደህና ደሩ እንላለን።
ነገ ቅዳሜ በተለመደው ሰዓት እንገናኛለን። ሰላም ደሩ፣
ደህና ደሩ።